አቶ ታመነ ካሱ ለ16 ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም
ድምጼን የማስተማርነት ስላለኝ የምፈልገው ሰው ለመምረጥ ምክንያቱም በአሜሪካ ውስጥ ኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገው ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲን ተገን ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለግከውን ሰው ስትመርጥ የፈለግከውን ማድረግ እንደምችል ስለሚገባኝ ነው።
ለመሆኑ አቶ ታመነ ድምጻቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው?
ብዙ ነገሮች አሉ። ከብዙ በጥቂቱ ባነሳ አንደኛ ሁሉ ብዙ ቦታ ኢምፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ፣ በራሴ የገመትኩት ሰው ስላለ የገመትኩት ፓርቲ ስላለ ለዛ ድምጼን እሰጣለሁ። ለመስጠት ተዘጋጅቻለሁ። ባለቤቴም ልጄም ለመምረጥ ተዘጋጅተናል።
ዩናይትድ ስቴትስ በኮቪድ-19 ቫይረስ ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200,000 በላይ ዜጎቿን አንድ ዓመት ባለሙላ ጊዜ ውስጥ በቫይረሱ አጥታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልድ ኢትዮጵያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው።
አይ በርግጥ እኔ ብዙም ያግዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው አካባቢ አሁን ሜሪላንድ የሚባል ያው ዲሞክራሲ የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መስሎ ይሄ የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ፣ በየከተማው አለ ብዙ። ስለዚህ እንደውም ቀለል ያደርገዋል ብዬ ነው ማስበው። የዛ ሰዓት ወጣ ብለህ መመረጥ ይችላል። ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል፣ ብዙ የሚያስቸግር እና አንዳንዴ ልሰንፍ ትችላለህ። የዛን ሰዓት ወጣ ይህን ሁሉ ሰልፍ ምናምን ብለህ አሁን ግን ቀደም ብለህ መምረጥ ትችላለህ። አሁን እንደውም እኮ እንደሰማሁት ከሆነ አይ ቲንክ 50 ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይህን ጨምሮ ማለት ነው። እና ምንድን ነው ይህ ግን የሚያነሳሰው ያው ቀለል ዋላክ ቻለ አሁን ምክንያቱም አንደኛ አንተ ከሰው ጋር እንዳትነካካ ተማለ አያሰጋም ብዙም ሰልፍም አይኖርም።
እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምጻቸውን አስቀድመው ሰጥተዋል። ከ8 ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምጹን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል።
እኔ በርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩ ልናየው እንችላለን። አሁን ዋይት ሀውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ እንሄድ አይደለም። በርግጥ ከተለያዩ ነገሮች አንግል ብታይ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ መብቶች ጋር እንደዚህ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም፣ አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ስለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ልንታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምን ይላል ብለህ ታስባለህ ያለ እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኝ። አክቸሊ
ቴዎድሮስ ድምፁን ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ዘረዝራል።
ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያደርግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልደ ኢትዮጵያዊ ይሄ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባትና ትንሽ ፒያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለው ነገር የሚደረግ ነገር አለ። ስለዚህ ሚዛናዊ ሆኖ የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይሄን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራሲ ብዬ ነው አሁን አክቹዋሊ እንትን ነው። ስለዚህ አሁን እሱ ያሟላል ብዬ ማስባቸው ባይደን ማለት ነው። ይሄን እንደሚያሟላ ብዬ አስባለሁ። ኢሚግሬሽንን ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ አለ የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው። ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆን መስም ነገር ስላለ ያው ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል ያው መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታገነብላለ እኔ
የዛሬ 4 ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምጽ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምርት እንደሆነ የሚናገረው ከ8 አመታት በላይ በአሜሪካ የኖረው ዮሐንስ ፍሳ በበኩሉ የስደተኞች ጉዳይ ያሳስበዋል።
ለኔ ቁልፍ የምላቸው ጉዳዮች አሉ። ስለዚህ ኢትዮጵያ እንደሞ ነው ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምርት ሊሆን ይችላል ለስራ ሊሆን ይችላል በአገራቸው መንግስት ሚስትሪ ተደረገው ሊሆን ይችላል የሚወጡበት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ 11 ሚሊዮን የሚሆኑ ወረቀት የላቸውን ወረቀት እንዲያገኙ አድርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ ምን ሰማው ዜና ነው እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው።
አሁን ያለውን ስደተኞችን የሚመለከት አሰራር የሚተቸው ዮሐንስ ይህንን ይለውጣሉ ብሎ ለሚያምናቸው እጩ ድምጹን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢ ጉዳይ የጤና መድህን ነው።
እዚያ ጋር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልክን ከፍለው ማጨርሰው እዳን የሚኖርብ ለታክም ብትልን አንድ ዶክተር ቪዚት ለማድረግ እኮ የደስቱ ወጣ $25,000 ምናምን ነው የሚላክልህ። ስለዚህ ማንም ሰው ሊገዛው የሚችል የጤና የመድህን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው።
ዮሐንስ የውጭ ጉዳይ ፖሊሲ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምጹን ለመስጠት መሰናዳቱን ነግሮናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፣
እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነ ስርዓት ላይ። ምንድነው ምንም እዚህም አንዳንዴ የሚሰማው ፐርፌክት ባይሆንም ግን ከሀገራችን ከ99% በላይ የተሻለ ነው። ምክንያቱም አንተ ለፈለከው ሰው ድምጽ መስጠት ይችላል። የሚያስገድድ የለም። አንድም እሱ ነው ይሄን ሊማሩ የሚገባቸው። የመናገር መብትን አንድ ሰው ለመምረጥ ያስፈልጉ መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል። የኢትዮጵያ ባለስልጣናት
ዮሐንስ ፍሳ ኢትዮጵያና ኢትዮጵያውያን ሊማሩት ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል።
የምርጫ ስርዓታቸው ስትመለከት የ200 ዓመት ከፋውንደርስ ይሏቸዋል አሜሪካኖች። የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ 200 ዓመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። ሲስተሞቻቸውን ያጠብቃሉ። አንድ ጥሩ የሆነ ሲስተም ዘርግተዋል። በእርግጥ አሁን አከራካሪ ነገር ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት 270ውን ያገኘ ነው ማሸነፍ አለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ትማራለች? እኛ እኮ እንደ መንግስት ከአሜሪካ አይቀድምንም ነን የመንግስት አስተዳደር የገባን ህዝቦች ነበር። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባልም ብለው እንዴ ዛሬ እኮ አንዱ በምርጫም በፍጥጫም እኮ የሚልበት ጊዜ ላይ ደርሰናል። እና ይሄንን ነፃ የዲሞክራሲን አስተሳሰብ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክለን ሰው ወደ መርጠን ማንንም ሰው በሐሳቡ የማይፈረጅበት ማንንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሃዊ በሆነ ሁኔታ ዓለምንም መጽበርበር መጽበርበር የሚለው ቃል እኮ በአብዛኛው ዘርም ተማውዘ ይለው እኛም ይሄንን ዴጋሲያቸውን አይተን እንግዲህ ይኸውልህ በተግባር ለምረጥ ይዘጋጅን ያለው
የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፊታችን ማክሰኞ ይከናወናል። ከሪፐብሊካኑ ዶናልድ ትራምፕ እና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። ከአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ህይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። ለአሜሪካ ድምጽ ሀብታሙ ስዩም።